ከአሜሪካ ድምፅ ዋሽንግተን ዲሲ የጋቢና ቤ መሰናዶ ጀመረ። ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አምሽታችኋል? መሰናዶዎቻችንን እናስተዋውቃችሁ።
ስራቸው ሳይ ያላቸው ስልጣን በተለይ ማለትም በከተማቸው ውስጥ ላይ ለሚደረገው ነገር ሁሉ ፖሊሲ የሚያወጡት እነሱ ናቸው። አመራሩን የሚያደርጉት እነሱ ናቸው። እና በጣም ይገርመኝ ነበር እንደዚህ አይነት ቦታ እንዳለም ወይም እንደዚህ አይነት ስራ እንዳለ አላውቅም ነበር።
የሰማችኋቸው ወይዘሮ ሊዲያ ዳውሰን ናቸው፣ አሰፋ ዳውሰን ናቸው። በምሽቱ እንግዳችን አድርገናቸዋል። በሌላ በኩል ደግሞ ሌሎች ወጣት ተኮር እንዲሁም ደግሞ በዩናይትድ ስቴትስ ያሉ ስደተኞችን የተመለከቱ ዘገባዎችን ይዘናል። ቴክኖሎጂም ይኖረናል። ኤደን ገረመ መሰናዶውን በመምራት ብርሃን ኃይሉ ደግሞ ስርጭቱን በማቀናበር ከሌሎች ባለሙያዎች ጋር አብረናችሁ እንቆያለን። እናንተም አብራችሁ ሁኑ። የምሽቱ የመጀመሪያው ዘገባችን እንግዲህ መግቢያችን ላይ ያስተዋወቅ ነው በዩናይትድ ስቴትስ ዋሽንግተን ግዛት ኪንግ ካውኒ የፌደራል ዌይ ከተማ ከጎርጎሮሳውያኑ 2014 ዓ.ም አንስቶ በምክር ቤት አባልነት በማገልገል ላይ የሚገኙት ወይዘሮ ሊዲያ አሰፋ ዳውሰን ከሰሞኑ ሲያደርጉት የነበረውን የምረጡኝ ቅስቀሳቸውን በአሸናፊነት አጠናቀዋል። የሶስት ልጆች ወንድ ልጆች እናት የሆኑት ወይዘሮ ሊዲያ ልጆቻቸው ራሳቸውን እስኪችሉ ድረስ ጠብቀው ወደ አስተዳደር ስራ ፊታቸውን ማዞራቸውን ነው የሚገልጹት። በዋናነትም ደግሞ ስደተኛው ማህበረሰብ ውክልና እንዲኖረው በዩናይትድ ስቴትስ ውሳኔ ሰጭነት ላይ ይገባኛል እንዲል ይመክራሉ። ወይዘሮ ሊዲያ አሰፋን እንግዲህ መጋቢት ምክንያት በማድረግ አነጋግረናቸዋል። ወደ ዘረም እናልፋው።
ዋሽንግተን ግዛት የፌደራል ዌይ ሲያትል ከተማ የምክር ቤት አባል በመሆን ላለፈው 10 ዓመት በማገልገል ላይ የቆዩት ወይዘሮ ሊዲያ አሰፋ ዳውሰን ለቀጣይ የስራ ዘመን ሲያደርጉት የነበረውን የምረጡኝ ቅስቀሳ በአሸናፊነት አጠናቀዋል። የሶስት ወንድ ልጆች እናት የሆኑት ወይዘሮ ሊዲያ ፖለቲካ እኔን አገኘኝ እንጂ እኔ አላገኘሁትም ይላሉ። በዋናነትም ማህበራዊ አገልግሎት በሚሰጡበት ተቋም ውስጥ ሳሉ የስራ ሁኔታቸው የማህበረሰቡን ተግዳሮትና የምክር ቤቱን የመወሰን አቅም በቅርብ እንዲረዱ እንዳገዛቸውና ይህም የለውጡ አካል ለመሆን እንዲሹ እንዳደረጋቸው ይናገራሉ።
መጀመሪያ ስራ መስራት ስጀምር ለሲታክ ለሚባል ከተማ ነበር የምሰራው እና የሆነ ፕሮግራም ማኔጀር ሆኜ እዛ እየሰራሁ ሳለው ዲሬክትሊ የምሰራው ከካውንስል መንበሮች ወይ ከምክር ቤት አገልጋዮች ስር ነበር ማለት ነው። እና ስራቸውን ሳይ ያላቸውን ስልጣን በተለይ ማለትም ከተማቸው ውስጥ ላይ ለሚደረገው ነገር ሁሉ ፖሊሲ የሚያወጡት እነሱ ናቸው። አመራሩን የሚያደርጉት ሁሉ እነሱ ናቸው። እና በጣም ይገርመኝ ነበር እንደዚህ አይነት ቦታ እንዳለም ወይም እንደዚህ አይነት ስራ እንዳለ አላውቅም ነበር። እና ሳያቸው ስሰማቸው፣ አንዳንድ ጊዜ ደግሞ እኔ የማልስማማበት ነገር እኔ በሆን የማላደርገው ነገር እና ወይ ደግሞ እኔ በሆን አንዳንድ እኔ የምረዳው ነገር እነሱ የማይረዱት ነገር አለ። በብዛት የነበሩት የዛን ጊዜ ነጮች ወንዶች ሽማግሌዎች፣ ከተማቸው ምን ያህል እንደተቀየረ ምን ያህል ኢሚግራንት እንዳለን አያውቁም ነበር፣ አይገባቸውምም፣ ያንን የማያስቡም ንግግራቸው ውስጥ የነበሩ እና እድል ባገኝ ይሄን አደርጋለሁ ነበረ። ግን በዛ ወቅት ልጆችም ነበሩ ህፃናት ልጆች እና አድገው ሲጨርሱ እና ከነሱ ያንን ሬስፖንስብሊቲ ሲያልቅብኝ ይህንን ነገር ማድረግ ፈልጋለሁ ብዬ እንግዲህ የጀመርኩት ጉዞ ነው።
በኦሮሚያ ክልል ወለጋ ውስጥ የተወለዱት ወይዘሮ ሊዲያ የልጅነት ህይወታቸው ቀላል አልነበረም። ገና የሶስት ወር ጨቅላ ሳሉ በደረሰባቸው የእሳት አደጋ የእግር ጉዳተኛ መሆናቸው ሳያንስ ቤተሰቦቻቸው ሆስፒታል ውስጥ ጥለዋቸው በመሄዳቸው ወላጅ አልባ ሆነው ለማደግ ተገደዋል። በዚህ የተነሳም በግብረሰናይ ተቋም ድጋፍ በማደግ እድሜያቸው 18 ሲደርስ ዩናይትድ ስቴትስ ሊመጡ ችለዋል። ወይዘሮ ሊዲያ ታዲያ ከዚህ የህይወት ልምዳቸው የወሰዱት ሰዎችን ማገልገል እንደሆነ ይናገራሉ።
ሁልጊዜ ሰርቪስ ላይ መሆን እፈልጋለሁ፣ ማለት ማገልገል በተቻለ ይመጣል። አሁንም ቢሆን እዚህ በካውንስል ብቻ ሳይሆን በኢትዮጵያን ኮሚኒቲ በጣም አገለግላለሁ እና ይሄ መጣውም እና ለልጆቼ ምሳሌ እና እፈልጋለሁ ሰባት ነን ከሜሩ ጋር ስምንት ነን ማለት ነው። እና ያው እኛ ባልነው ነው ሁሉ ነገር የሚሰልከው አይደለም። ሜሩ ለኛ ያቀርባል፣ ከዛ ለኛ ተስማምተን እናደርጋለን። ሶ 10 አመት ነው አሁን እንደ ዩሮፒያን አቆጣጠር 2014 የምኖርበት ከተማ ደግሞ ከመቶ ሺህ በላይ ነው ሬዚደንስ ነዋሪዎች ያሉን። ምን ያስፈልገናል? ምንድን ነው በጣም ለእኛ ኮሚኒቲ ችግር የሆነው እና ሆኖ የምናየው? አንደኛ ሆምለስነስ እሱና፣ ሁለተኛው ደግሞ በጣም አስቸጋሪ የሆነው ደግሞ በተለይ በወጣቶቻችን መካከል የመንታል ሄልዝ እና ድረግ ዩስ ወይም ደግሞ አቢዩስ እና እሱን እና ሁሉም ተጣምሮ በጣም ትልቅ ችግር ላይ ነው ያለው።
እንደ አንዲት አካል ጉዳተኛ ጥቁር ስደተኛ ሴትና የልጆች እናት ነገሮች ሲያበግሯቸው በዩናይትድ ስቴትስ ውስጥ ከፍተኛ አመራር ደረጃ ላይ መድረስ የቻሉት ወይዘሮ ሊዲያ ስደተኛው ማህበረሰብ በተለይም ኢትዮ ኤርትራውያን ይቻላል ብለው እንዲያስቡ ይመክራሉ።
አመለካከታችን የተለየ ነው። በጣም እናካብደዋለን ያንን ፖዚሽን። እና አሁን እኔን አግኝተው እንዴ ሊዲያ እንደዚህ ነው የምታደርገው በሚባልበት ጊዜ በጣም ልነግራቸው ምክሉ ማንም ሊያደርገው የሚችለው ነገር ነው እና ኢንካሬጅ ማድረግ ፈልጋለሁ። ግን አሁን ወደ ስድስት እንሆናለን በምርጫ ላይ ያለ ነው በፖዚሽን እና የኔ አስተሳሰብ እና the longest serving እኔ ነኝ። እና ያ ሊሆን የቻለው ብዬ የማምነው ምንድን ነው? ቅድም እንዳልኩሽ በአርአያነት አንድ ሰው ሲያደርገው ሌላም ሰው ለካ ይቻላል ብሎ መግባት ይችላል። እኔ ሰውን በጣም ከልጅ የማደርገው ምንድን ነው? ኮሚኒቲያችን እዚህ እስከኖርን ድረስ መሳተፍ ያለብን ይመስለኛል። በተቻለው መስመር፣ በተቻለው አንጻር፣ በተቻለው ሁኔታ እና ያንን እስካደረግን አንደኛ ድምፃችንም ይሰማል፣ ሁለተኛ ደግሞ ለውጥ ልናመጣ እንደምንችል እናውቃለን። ብዙ ጊዜ የኛ ህዝብ ችግሩ ምንድነው? ሌት ተቀን ይሰራል፣ ትምህርት ይማራል፣ ገንዘብ ለሰው ይልካል፣ ስለዚህ ልጅ ያሳድጋል። ያንን ሁሉ ስታጠራቅም ጊዜ አይኖርሽም እና እሱም በጣም እረዳዋለሁ።
የዩናይትድ ስቴትስ የፖለቲካ ስርዓት በሰለጠነ የፖለቲካ ንግግር፣ ውይይትና ሰጥቶ መቀበል ላይ ተቃኘ መሆኑን የሚናገሩት ወይዘሮ ሊዲያ በምረጡኝ ቅስቀሳ ወቅት በገንዘብ፣ በእውቀት፣ በጊዜና በሞራል ድጋፍ የሚያደርጉ ባለሙያዎችን፣ በጎ ፈቃደኞችን ማስተባበር በራሱ ከባድ መሆኑንም አልሸሸጉም። ለመጀመሪያ ጊዜ ወደ ስልጣን ሲመጡ ሰው ተክተው ቦታውን ቢይዙም ከ26 ሰዎች ጋር መወዳደራቸውን በመግለጽ አሸናፊ ያደረጋቸውን የቅስቀሳ ንግግር እንዲህ ያስታውሱታል።
አንድ ሰው ፖዚሽኑን ለቀቀ፣ አክቹሊ ሜየር ሆኖ ተመረጠ። ስለዚህ ባዶ ክፍት የሆነ ቦታና ምርጫ ባልሆነ ጊዜ ሲሆን ትተኪያለች ማለት ነው። ከሌሎች ጋር ተወዳድር ከአንድ ከ23 ሰዎች ጋር ተወዳድር የቀረብኩት እና ያንን ውድድር አሸነፈ ነው እና የዛን ጊዜም የኔ ንግግር ምን ነበረ? እንዳልሽው የሶስት ጥቁሮች እናት ነኝ። ጥቁርነት ደግሞ በጣም ከባድ እየሆነ የነበረበት በግልጽ ያየንበት ጊዜም ነበር ያ ሁኔታ እና የሶስት ጥቁሮች እናት ምንጊዜም ስለነሱ ማስብና መፈራ ሰው በሆንኩኝ። ሁለተኛ ደግሞ ትምህርት ምን ያህል ጠቃሚ እንደሆነ እና ልጆችን ጊዜ ፎከስ ማድረገው መማር እንዳለባቸው ነበር። ማለት እውነት ኮሌጅ ለሁሉም ሰው ነው ማለት አይደለም። ሃይስኩል ጨርሸሽ ኮሌጅ አለበለዚያ ብዙ ኦፖርቹኒቲ እንደሌለች ነበር የሚቀርበው ነው። ያ ነገር መቀየር እንዳለበት ፈልግ ነበር፣ አላማ ይሱ ነበር። ሶስተኛው ደግሞ እንዳሹ ሬፕሬዘንቴሽን የለም። እዛ ማ የነበሩ በሙሉ ነጮች ናቸው። ሴቶች ነበሩ፣ ሴቶችም ነበሩ፣ ግን ጥቁር ሰው አልነበረም ወይም ምንም አይነት ኢሚግራንት የሆነ ግን እኔ የምኖርበት ኮሚኒቲ በጣም ከመቶ አንድ በላይ ቋንቋዎች የሚነገሩበት ኮሚኒቲ ነው እና እንዴት ነው ሬፕሬዘንቴሽን የለም? በዛ ቀርቤ ነው እንትን ያሸነፍኩት። ከዛ በኋላ ግን ሶስት ምርጫ ላይ ቀርብ ያለው አንድ ጊዜ ካለምንም ተቀናቃኝ ማለት ነው እና ስለዚህ ይመስለኛል ወይ እንግዲህ ሰው ስራዬን ተቀብሎታል ማለት ነው፣ አመራሬን ተቀብሎታል ማለት ነው የሚወዳደር ሰው ከሌለ።
ወይዘሮ ሊዲያ ከዚህ ቀደም አንድ ጊዜ ለከንቲባነት ተወዳድረው 53-47 በሆነ ድምፅ ተሸንፈዋል። ይሁን እንጂ ይህ ሁኔታ በቀጣይ እድሉ እንዳለኝ አመላከተኝ እንጂ አላዳከመኝም ይላሉ። እንዲያም ሆኖ ከከተማ ከንቲባነት ከፍ ያለ የስልጣን እርከንን ግን አይሹትም።
ኮንግረስ እና ሰነት ምን ይሆናል? ከኮሚኒቲሽ እየራቅሽ ትሄጃለሽ። እየራቅሽ ስትሄጂ ማገልገል የምትፈልጊውን ሰው እንደምትፈልጊው አታገለጊም፣ እንደምትፈልጊው አታገኛቸውም። እኔ ዲሲ መቶ እንትን ሄዶ ያንን ማድረግ ያርቀኛል ከሰው ብያምናለሁ። ስለዚህ ከካውንቲ በላይ ለማለፍ አትስ ፖይንት ሀሳቤ ላይ ለወደፊት ሀሳቤ ተቀየርኩ ይቻላል፣ ግን አሁን ባለውበት እምነቴን አስተሳሰበ ይሄ ነው።
ወይዘሮ ሊዲያ ዓለም አቀፉን የሴቶች ወር በማስመልከትም እንዲህ ብለዋል።
ይሄ ደግሞ የሴቶች ወር ሴሌብሬሽን ወር ስለሆነ እኔ ይህን የሚያዳምጡ ያሉት የትም ሀገር ቢሆን የትም ሁኔታ ላይ ቢሆን ማድረግ የሚፈልጉትን ማድረግ እንደሚችሉ፣ ሴቶች ባይኖሩ ማንም እዚህ ዓለም ላይ አይኖርም ነበር። ስለዚህ መሰረታዊ እንትኑ ያለው እኛ ሆነን ሴቶች ነን ሁሉን ነገር የምናደርግ። በየተሰማሩበት ደግሞ ሴቶች በጣም ብቁዎች ናቸው፣ ያደርጉታል፣ ያካሄዱታል አይደለ? ስለዚህ እኔ በዓለም ላይ የትም ይህን የምታዳምጡ ህዝቦቼ ማድረግ የምትፈልጉትን ፕሊስ አድርጉ። በተለይ ደግሞ ለማገልገል በምትቀርቡበት ጊዜ አያስፈራም። እኔ ብዙ ጊዜ ሰው እንደዛ ያስባል እያምናለሁ እና የሚደረግ ነው የሚቻል ነው። ኦፍኮርስ በተለያየ ሀገር በተለይ አመራሩን ስለማላቅ ማቅለልም አልፈልግም ሁኔታውን፣ ግን ማድረግ እንችላለን። እኛ ደግሞ በቀረብንበትና በተሰማራንበት መስመሮች በሙሉ ጥሩ ስራ እያካሄዱ ነው ሴቶች።
በዋሽንግተን ግዛት የፌዴራል ወይ ሲያትል ከተማ የምክር ቤት አባል ወይዘሮ ሊዲያ አሰፋ ዳውስን ከምክር ቤት አባልነታቸው በተጨማሪም በኪንግ ካውኒ የቤቶች አስተዳደር በማህበራዊ አገልግሎት ስራቸውን የቀጠሉ ሲሆን በተጨማሪም በከተማው የኢትዮጵያ ማህበረሰብ ውስጥም ንቁ ተሳታፊ መሆናቸውን ገልጸዋል። ከአሜሪካ ድምጽ ለተጠናቀረው ዘገባ አይደን ገረመው ከዋሽንግተን ዲሲ።
በርካታ የዓለም ህዝቦችን የሚያነቃቃው ቡና በተረፈ ምርቱ ለከባቢ አየር ብክለት መንስኤ ሲሆን ቆይቷል። አንድ ወጣት ኢትዮጵያዊ ታዲያ ከአጋሮቹ ጋር ተባብሮ ወደ ቆሻሻ መጣያ ሲወገድ የነበረውን የቡና ምርት ቅሪት ለዳግም አገልግሎት የሚያውል ድርጅት መስርቷል። ይህ ዘገባ ቆየት ያለ ነው፣ በድጋሚ ተሰሙት ዘንድ እንጋብዛለን።
ኮፍሪ ሬዘሬት እንግዲህ በብዛት አብዛኛው ኢትዮጵያ በቡና ኤክስፖርት በማድረግ ታወቃለች። ስለዚህ እኛ ምንድነው ፎከስ ያደረግነው በኮፊው ላይ ሳይሆን ከኮፊ የሚመጡት ተረፈ ምርቶች አሉ። ተረፈ ምርቶቹ ለምሳሌ ከቡና ከተቀዳ በኋላ ተፈልቶ ከተቀዳ በኋላ የቡና አተል አለ። ኮፊ ባሮች ሊሆን ይችላል፣ በኮፊ ሬስቶራንቶች ላይ ሊሆን ይችላል። በቡና ሲቆላ የሚመጡ የተለያዩ ዌስቶች አሉ። ብዙውን ጊዜ ወደ ቆሻሻ መጣያ ወይም ወደ ላንድ ፊልድ ነው ወይንም ደግሞ ገበሬዎቹ ደግሞ በብዛት ምንድን ነው የሚያደርጉት ያቃጥሙታል፣ ይሰበሰብና ያቃጥሙታል። ይሄ ራሱ የሆነ የኢንቫይሮንመንታል ኢፌክት አለው። ቡና ነው። ቡና አሁን ዓለም እየተጠቀመ ያለው 5% ያህል ነው የቡናን፣ 95% ዌስት ሆኖ ነው ያለው። ስለዚህ እንደ ኮፊ አምራችነታችን ደግሞ እኛ ዊች ሚንስ ከ30-50% የሚሆን ዌስቶች እዚህ ይጣላሉ፣ ይቃጠላሉ። ስለዚህ እነዚህን የፐርሰናል ኬር ወይንም የንጽህና መጠበቂያ እቃዎች ወይንም የኮስሜቲክስ ኢንግሪዲያንት እንዲሆኑና በተጨማሪም የምግብ ውጤቶች እንዲሆኑ ኢንግሪዲያንትስ እንዲሆኑ የማድረግ ስራ ላይ ነው እኛ አሁን እየሰራን ያለን።
እንደው ነገሩን የበለጠ ግልጽ ለማድረግ ያክል የቡና ተረፈ ምርቱን በተለምዶ አተላ የሚባለውን ከተለያዩ ቦታዎች እያሰባሰባችሁ ወደ ሌላ ህይወት ቀያሪ ነገር ነው እየቀየራችሁት ያላችሁት። ምን አይነት ነገሮች ይሰሩበታል? አሁን ቀደም ብለህ ስለጠቀስካቸው ምርቶች እስቲ በሰፋ አድርገህ ንገረን።
እንደ ኢኒሻል የጀመርነው 3 ፕሮዳክቶችን ነው። ሪሰርች ኤንድ ዲቨሎፕመንታችንን እያሰፋን ነው። ፕሮዳክታችንን በደንብ ለማስፋት 3 ፕሮዳክቶችን ነው አሁን ላውንች እያደረግን ያለ ነው። አንደኛው የቡና ዘይት ነው። ሁለተኛው የቡና ፍሎር ወይንም የቡና ዱቄት ነው። ሶስተኛ ደግሞ የቡና ፋይበር ነው። እንደሚታወቀው ቡና በሃይ የሆነ የፋይበር ኮንቴንት አለው። ከቡናው ደግሞ ዌስቶቹ የተሻለ በሪሰርች ዲቨሎፕመንት የተገኘው ዌስቶቹ የተሻለ የፋይበር እንትን እንዳላቸው ነው። እና እነዚህ 3 ፕሮዳክቶች በሁለት ሴግመንት ላይ ነው የሚሰሩት። ለምሳሌ ኮፊ ኦይል እና ፋይበሩ በፐርሰናል ኬር ላይ አለ። እንዲሁም በተጨማሪ የቡና ዘይቱና የቡና ፍሎር ወይም ዱቄቱ ደግሞ በምግብ ኢንግሪዲያንትነት ያገለግላል።
እንግዲህ እንደሚታወቀው ቡና ኢትዮጵያ ለዓለም የሰጠችው ስጦታ እንደሆነ ይታወቃል። በዓለም ላይ ሚሊዮኖች በየቀኑ የሚጠጡት መጠጥ ነው። የዓለምን የአየር ሁኔታ የሚበክሉ ተብለው በተለምዶ የሚደጋገሙ ምርቶችና ይዘቶች አሉ። የቡና ተረፈ ምርት ሊካተት የሚችልበት ምክንያቱ ምንድን ነው?
ሲጀመር ፕሮዳክሽን ላይ ያለ ቡናው ሲታጠብ ውሃው ራሱ ትልቅ የሆነ ቶክሲክ ለሶይል ይሄ አኳቲክ የሆኑ ይሄ የውሃ እንትኖች ላይ ከፍተኛ የሆነ ኢምፓክት አለው። እንደሚታወቀው ቡና የአሲዲቲ ሌቭል አለው፣ ኃይለኛ የሆነ አሲዲቲ ሌቭል አለው። የአሲዲቲ ሌቭል ቀጥታ ወደ ሶይል ነው የሚሄደው። በተጨማሪ ምንድነው ቡና ወደ ላንድፊል በሚሄድበት ጊዜ ሲኦቱ እንደሚታወቀው በዓለማችን ላይ ትልቅ የካር ሲኦቱ ኤሚሽን ትልቅ አጀንዳ ነው። ትልቅ ይሄ የፖሊሽን እንትኑ ትልቅ ነው። ሆኖም ግን የቡናን ስናየው ሚቴን ነው ሪሊዝ የሚያደርገው። ሚቴን ማለት ከሲኦቱ 86% ታይም የበለጠ ለኢንቫይሮንመንት ትልቅ ኢምፓክት አለው። ስለዚህ ምንድን ነው ይሄ ኢንቫይሮንመንቱ ላይ የሚያመጣው ነገር? እነዚህ ቀጥታ ወደ ላንድ ፊልድ ወይም ወደዚህ ወደ ቆሻሻ ቦታዎች ወይም ይሄ ሚስ ማኔጅመንት በተደረገ ሳይደረግ የሚሄድ ከሆነ ትክክለኛ የሆነ ስትሪክትሊ የሆነ ኢንቫይሮንመንታል ኢምፓክት አለው። እናም የኢምፓክቱ ደግሞ ከሲኦቱ 86x ወይም 86 ታይም ከሲኦቱ ትልቅ ነገር ነው። ያው በዓለማችን ላይ የካር ኢሚሽን አለ፣ የፋክተር ኢሚሽኖች አሉ። ከነዚህ ሁሉ በ86 እጥፍ ነው የቡና የፖሊሽን በኢንቫይሮንመንቱ በሶይሉ ላይ because of the methane emissions ስላለው።
እንግዲህ ይህንን ስራህን በመላ ዓለም እያስተዋወቅ ትገኛለህ። በዘርፍ ውስጥ ከሚሳተፉ ሰዎች ጋርም የመገናኘት የመተዋወቅ እድሉን አግኝተሃል ብዬ አስባለሁ። ያላቸው ምላሽ ምንድን ነው? ይዘኸው በመጣኸው ሀሳብ ዙሪያ ከሌሎች የሀገራት ባለሙያዎች ያገኘው ምላሽ ምን ይመስላል?
ይህን ፕሮጀክት በምጀምርበት ጊዜ የማስተርስ ፕሮግራሜን በምማርበት ጊዜ ነው የጀመርኩት። አዘ ቴሲስ ነበረ። ከዛ በኋላ ነው ወደዚህ ፕሮጀክት ወደ ንግድ አስገብተ ነው ወደ እያደገ የመጣው። ከዛ በኋላ አማሜዝ የመጀመሪያውን ካምፓኒያችንን በመሰረትን በአራት ወር ውስጥ በዓለማችን ላይ ካሉ የ110,000 አፕሊኬሽኖች ከዓለም ላይ በአንትርፕረነርሺፕ ወርልድ ካፕ የሚባል አለ፣ በ110,000 በላይ አፕሊኬሽን ገብተው ከዛ ውስጥ በቶፕ 100 ስንመረጥ በአራት ወር ግስ አይ ዋዝ አሜዝድ። ኢትዮጵያዊ እንደዚህ አይነት ነገር ይዞ መምጣት እንደገና ወጣት መሆንን ደግሞ ሲያዩ በጣም ሰርፕራይዝድ የሚሆኑት እና ሪሊ ከዛ በኋላ ይሄ ነው ለእኛ አሁን ላለንበት ደረጃም ቀስ በቀስ እየሄድን እንደገና ደግሞ ሰውም በጣም ሰፖርቲቭ ነው። በዚህ ኢንቫይሮንመንት ላይ በዚህ ኢኮሲስተም ስታርታፕ ኢኮሲስተም ላይ ያለው ሰው በጣም ሰፖርቲቭ ነው እና በዛ ምክንያት ነው በዚህ አፕሪሺዬሽን በምናገኘው የተለያዩ ሄልፖች ከተለያዩ ሰዎች ከማናቃቸው ሰዎች ኦል ኦቨር ዘ ወርልድ ብዙ አይነት ሰፖርቶችን እናገኛለን እና ይሄ ፕሮጀክት ሪሊ ለእኛ ብቻ ሳይሆን ለኢትዮጵያም ትልቅ ኢምፓክት ሊያመጣ የሚችል ነው። በፕሮዳክቶቻችን ብቻ ሳይሆን ቡናንም በማስተዋወቅ የቡናን ማምረት ብቻ ሳይሆን ቡናን መላክ ብቻ ሳይሆን ከዚህ በኋላ ዌስቶችን ራሱ ቫሊዩ አድድ አድርገን ለመሸጥ ያለን አምቢሽን በተለያዩ ቦታዎች በምንገኝበት በተለያዩ መድረኮች ይህን የመሰሉ ፊድባኮች ነው የምናገኘው እና ያ ነው እኛ በፍጥነትም የሆነ እንደዚህ አይነት ፕሮግረሶች እንድናመጣ ያደረገ።
አንተ መስራቹ ወጣት እንደሆንክ ይታያል፣ ይታወቃል። ይህን አንተ የጀመርከው ስራ ወደ ታናናሾች ወደ ሌሎች ወጣቶች እንዲዳረስ የምታደርገው የእውቀት ሽግግር ሂደትስ ምን ይመስላል? ምን ያክል ወጣቶች ከአንተ ጋር በዚህ እንቅስቃሴ ውስጥ እየተሳተፉ ነው?
ያው በካምፓኒያችን አሁን በ11 ሰው ነው ያለው። አብዛኞቹ ወጣቶች ነን። ከዛ ውጭ የተለያዩ ሳይንቲፊክ አድቫይዘሪ ቦርዶች አሉን ከተለያዩ ዓለም። አብዛኞቹ መስራቾች የምንባለው አራታችንም ኢትዮጵያኖች ነን። ሌሎቹ ሶስቱ ሴቶች ናቸው። እኔ ብቻ ነኝ በሊደርሽፕ ቲሙ ላይ አዘ ፋውንደር ያለሁት። እነሱ በተለያየ ባክግራውንድ ላይ ያሉ ናቸው። ከኮፊ ቫሌ አድ ላይ የመጡ አሉ፣ ከባዮቴክኖሎጂ የመጡ አሉ፣ ከፋርማሲቲካል የመጡ አሉ እና እነዚህን ኮምባይንድ አድርገን ነው አዘ ቲም የምናደርገው። ግን ይሄ ምንድነው እኛ እያደረገን ያለ ነው፣ ይሄን ሪፍሌክት ለማድረግ ነው። ለኢትዮጵያ ለወጣቶች ሪፍሌክሽን ለመፍጠር እና ኢንስፓየር ለማድረግ የተለያዩ ሂደቶችን እናደርጋለን። ለምሳሌ ዜር ኢዝ ዋይ ኮምቢኔተር የሚባል የአሜሪካ የአክስለሬሽን ፕሮግራም አለ። የእሱ እኛ ሰርቲፋይዶች ነን። የተለያዩ ኢቨንቶችን በኢትዮጵያ እናዘጋጃለን። በስታርታፕ ላይ ያሉ ሰዎችን ሚት ያደረገን ይሄ ወይ ነው ለእናንተ እንደዚህ ነው የሚሉ ኮንቨርሴሽን ፎርማል የሆነ ባይሆንም የሆነ ሚትአፕ ነገሮችን እያዘጋጀን የተለያዩ ኢንስፓይሬሽን ለመፍጠር እንሞክራለን። እንዲሁም በተጨማሪ በኢደብሊውሲዩ በአንትርፕረነርሺፕ ወርልድ ካፕ ላይም ሀርድል ፕሮግራሞች አሉ። የሀርድል አንትርፕረነርሺፕ ሀርድል የሚባል ፕሮግራም አለን። በዛ ስር ይሄ ፕሮግራም ሰዎች እንዲያውቁት አፕላይ እንዲያደርጉ የአፕሊኬሽን ፕሮሰሱ ምን ይመስላል፣ ምን ምን ማሟላት አለባቸው የሚሉትን ነገሮች ሰፖርቲቭ ፐርሰናል የሆነ ሰፖርት እናደርጋለን። አብዛኛዎቹ ሰምታይምስ እኔ ፐርሰናል ሪች አውት አረጋቸዋለኝ የራሳቸውን እንቅስቃሴያቸውን በማየት ኢዘር ደግሞ ከራሱ ከዋይ ኮምቢኔተር ወይም ከኢደብሲ በሚመጡ ፑል በሚያደርጉልን ሰዓት እነዛ ሰዎች ኮሌክት እያደረግን ሰፖርት ለማድረግ እንቅስቃሴዎችን በተወሰነ ሁኔታ እናደርጋለን።
መልካም። እንደው ከመለየታችን በፊት አሁን የጀመራችሁት መንገድ የዓለምን ትኩረት እያገኙ ከመጡ ፈጠራዎች መካከል አንዱ ሆኗል። የመጪ ዘመን እቅዳችሁ ምንድን ነው? ምን ለማድረግ አስባችኋል?
ያው እንግዲህ የእኛ ቪዥናችን አሁን ያለንበት ደረጃ በሪሰርች ኤንድ ዲቨሎፕመንት ደረጃ ነው ያለ ነው። ሪሰርች ኤንድ ዲቨሎፕመንት ደረጃ ኤክስፐሪመንቶቻችንን ጨርሰን የተለያዩ ከኢንቨስተሮች ሚትአፕ እያደረግን ያለ ነው። ከኢንቨስተሮች ጋር የተለያዩ ኔጎሽሽኖች እያደረግን ያለ ነው። በኔጎሽናችን መሰረት በተለያዩ ኢንቪቴሽኖች ከተለያዩ ቦታዎች ይመጣል። የኛ ያው ቡድን አፍሪካ ውስጥ ብዙ ቦታ ላይ አለ፣ ሳውዝ አፍሪካ አለ፣ ኬንያ አለ እና እነሱን እንደ ኤክስፓንሽን በመያዝ ኢትዮጵያን ግን አትሊስት የሪሰርች ኤንድ ዲቨሎፕመንት ኤክሰለንሱ ወይም የመጀመሪያ ፋብሪካ የፓይለት ፕሮጀክቱ ኢትዮጵያ ውስጥ እንዲሆን ነው የኛ ትልቁ ቪዥናችን። እሱ ላይ እየሰራን ያለ ነው። በተጨማሪ በሰፊው ያው ይሄ የምናመርታቸው ፕሮዳክቶች ለምሳሌ ይሄ የኮፊ ፍሎሩ ላይ ምግብ ነክ ስለሆነ ኮመርሻላይዝ ማድረግ ሳይሆን ከወርልድ ፉድ ፕሮግራም ጋር ላስት ታይም ሚቲንጎች ነበሩን። እንደዚህ ኤንጂኦዎችን ኢንተግሬት በማድረግ ለቀጥታ ለገበሬዎቹ ያው እንደሚታወቀው ቡና በሚመረትበት ቦታ ላይ ይሄ እንደዚህ ሲር እንትኖች አይገኙ። ጤፍ የለም፣ ወት የለም፣ የተለያዩ ክሮፖች አይገኙም። ስለዚህ እነሱ ይሄንን ፕሮዳክትስ ከቡናው ከመጣበት ከ30-50% ከሚመረተው ፕሮዳክት ወደ ኤንጂኦ ሪሌት እንዲገባ እና ህብረተሰቡ በዚህ ፕሮዳክት ጤንነቱንና ኒትሪሽን ደስ ያላቸው ነገሮችን እያቀላቀለ እንደ ኢንግሪዲያንት እንዲጠቀም ፕሮጀክቱን እዛ ላይ እየሰራን ያለ ነው። በተጨማሪ ደግሞ ሰፋ ባለ ሁኔታ የተለያዩ ኢንቪቴሽኖች እየመጡልን ስለሆነ ወደ ሳውዝ አፍሪካ እና ወደ ኬንያ ኤክስፓንሽን ፕሮግራሞችን የማድረግ ነው ሀሳባችን።
እጅግ በጣም አመሰግናለሁ አልማ ሞላ። እንግዲህ ለቡና ተረፈ ምርቶች ዳግም ህይወት የሚሰጠው ኮፊ ሪዚሬክት ድርጅት መስራችና ኃላፊ ነህ። መልካም ሁሉ እንዲገጥማችሁ እመኛለሁ።
አመሰግናለሁ ሀብታሙ። ታንክ ዩ ሶ ማች። አመሰግናለሁ።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ ወደ እናንተ የሚደርሰውን የጋቢና ቪኦኤ መሰናዶ ነው። የአዲሱ ትውልድ ድምጽ መሰናዶ ወደ እናንተ በየሳምንቱ ከሰኞ እስከ አርብ ለ30 ደቂቃ ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል በኢትዮጵያን ሰዓት አቆጣጠር የሚደርስ መሰናዶ ነው። ቅዳሜና እሁድም የሬዲዮ መሰናዷችን ይቀጥላል። አስተያየት ወይም ደግሞ ጥያቄ ቢኖራችሁ በቪኦኤ አማርኛ የፌስቡክ ገጽ ላይ በመግባት ለጋቢና ቪኦኤ ያላችሁ እዛ ላይ አድርሱልን። እንድንደውልላችሁም ከፈለጋችሁ ስልክ ቁጥሮቻችሁን እዛ ላይ ትተው ዘንድ በአክብሮት እንጋብዛለን። ተሳትፏችሁ ለእኛ ይጠቅመናል። እንድትሳተፉ እየጋበዝን ተከታዩ መሰናዶ አስተዋውቃለሁ። ተከታዩ መሰናዷችን ቴክኖሎጂ ነው። በኤሌክትሪክ ኃይል የሚሰሩ መኪኖች የአየር ብክለትን ይቀንሳሉ፣ የአሽከርካሪዎችንም ወጪ ይቆጥባሉ። አፍሪካ ውስጥ ግን ባለው ወጥነት የሌለው የኤሌክትሪክ ስርጭት ለስኬት ከፍተኛ ተግዳሮት ሆኗል። በጋና የመኪና ባትሪ ቅያሬ አገልግሎት ላይ የተሰማሩ የቴክኖሎጂ ተቋማት ታዲያ ለዚህ መፍትሄ በማቅረብ ላይ ይገኛሉ። ስናኑ ቶርድ ከአክራ ያደረሰ ያሰንን ዘገባ በመቀጠል እናቀርብላችኋለን።
ሊንዳ ማርቲ ያደገችው ከሞተር ብስክሌቶች ፍቅር ጋር ነው። ሞተር ብስክሌቶች ለወንዶች ብቻ የተተዉ ናቸው የሚለውን የተሳሳተ አመለካከት መገዳደር ወትሮውንም እንደፈለገች ትናገራለች። ይሁን እንጂ ለመጀመሪያ ጊዜ ሞተር ብስክሌት ማሽከርከር ለጉዳት ሊዳርጋት ተቃርቦ ነበረ። በዚህ ምክንያት ሙከራዋን አቆመች።
እግራችሁ ላይ ወይንም ደግሞ የሆነ የአካላችሁ ክፍል ላይ ጉዳት ሊያገኛችሁ ይችላል። በጭስ ማውጫው በኩል ሞተር ብስክሌቱ ላይ ስትወጡና ስትወርዱ ሊጠብሳችሁ ይችላል።
የኤሌክትሪክ ሞተር ብስክሌቶች በጋዝ ከሚሰሩት በተሻለ ለማሽከርከር እንደሚቀሉ ትናገራለች። ይገጥማት የነበረው ተግዳሮት ሞተር ብስክሌቱን በኃይል መሙላት እንደነበረም ታክላለች።
እኛ በተሰማራንበት ዕቃ የማድረስ የሥራ መስክ ከቤታችሁ ስትወጡ ኃይል ሞልታችሁ ስታሽከረክሩት የነበረው ሞተር ከተማ ውስጥ ስትንቀሳቀሱ ኃይሉን ቢጨርስ እንደገና ወደ ቤት ተመልሳችሁ መሙላት ይጠበቅባችኋል? አይጠበቅባችሁም።
በመተኩል እንዳ ኃይል የጨረሱ ባትሪዎችን ኮፋ በተሰኘው የጋና ባትሪ ኩባንያ በአዲስ ለመተካት ይችላለች። ሞተር ብስክሌቶች በአፍሪካውያን ሕይወት ውስጥ ትልቅ ሚና አላቸው። በተለይ ውስን የመጓጓዣና የመንገድ መሠረተ ልማት ባለባቸው ስፍራዎች ሰዎችና ሸቀጦችን ለማጓጓዝ በእጅጉ ጠቃሚ ናቸው። የቴክኖሎጂ ልሂቃን የኤሌክትሪክ ሞተር ብስክሌቶች ለመንቀሳቀስ ቀላል ከመሆናቸው በተጨማሪ ከመደበኛ ሞተር ብስክሌቶች ጋር ሲነጻጸሩ የሚያስከትሉት የአየር ብክለትም ያነሰ እንደሆነ ይገልጻሉ። የዓለም ባንክ እንደሚለው ከሳህራ በታች ከሚኖሩ ህዝቦች ግማሹ የኤሌክትሪክ ኃይል ሽፋን አያገኙም። ሽፋን የሚያገኙትም ቢሆኑ ታዲያ በኤሌክትሪክ ተሽከርካሪዎች ከፍተኛ ዋጋ ይፈተናሉ። የኮፋ ኩባንያ መስራች ኤሪክ ኒጋርድ እንደሚናገሩት
በምዕራቡ ዓለምም ሰዎች በተመሳሳይ ችግር እየተፈተኑ ነው። ሰዎች 11 ሰዓት ላይ ወደ ቤታቸው ተመልሰው መኪናቸውን በኃይል ሲሞሉ ይታያችሁ። ይሄ የኤሌክትሪክ ፍላጎትን በከፍተኛ ሁኔታ ይጨምራል። ይህ በበኩሉ አሁን ባለው የአፍሪካ የኃይል ስርጭት ስርዓት ላይ ጫና ስለሚጨምር ፍሬያማ አይሆንም።
በምትኩ የኮፋ ኩባንያ ባትሪዎች ከፀሐይና ከብሔራዊ ቋት የሚገኘውን ኃይል ያከማቻሉ። ተጠቃሚዎች በማናቸውም ሰዓት ኃይል የጨረሱ ባትሪዎቻቸውን በመዲናዋ በሚገኙ ቅርንጫፎች በመሄድ መቀየር ይችላሉ። በብሔራዊው የኃይል ቋት ላይ ጫና ሳይፈጥሩ ማለት ነው። ከሁለት ዓመታት የሥራ ጊዜ በኋላ ኮፋ በየቀኑ 200 ባትሪዎችን ለመቀየር ችሏል። ኒጋርድ በድጋሚ
እነዚህ ባትሪዎች በየትኛውም ስፍራ ለጥቅም የሚውሉ የኃይል ጥቅሎች አይነት ናቸው።
ኩፋ ባትሪዎቹ ብሔራዊ የኃይል ስርጭት ሲቋረጥ ለቤት ዕቃዎችና ለኃይል ማመንጫዎች ጭምር አገልግሎት ሊሰጡ እንደሚችሉም ይናገራሉ። እኒህ ባትሪዎች ኃይልን ወደ ብሔራዊው የኃይል ማከማቻ በመገበር የጋናን ኤሌክትሪክ ኃይል ኩባንያ የማገዝ አቅም እንዳላቸውም አክለዋል። ኤሪክ ኒጋርድ በድጋሚ
የጋና ኤሌክትሪክ ኃይል ኩባንያ አቅርቦት በተቋረጠበት የአክራ ክፍል ነው ያላችሁ እንበል። እኛ ቀጠናዊውን ስርጭት በመደገፍ ኃይል ከኛ ጣቢያ ማቅረብ እንችላለን።
ኮፋ ዘውትር ኃይልን ተደራሽ በማድረግ የኤሌክትሪክ ተሽከርካሪዎችን አፍሪካ ውስጥ በፍጥነት በማላመድ ረገድ ቴክኖሎጂው አጋዥ እንደሚሆን ተስፋ አድርጓል።
ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
የተከበራችሁ አድማጭ ተመልካቾቻችን፣ እንግዲህ ለምሽቱ ያዝናቸው ዘገባዎችና ጥንቅሮች እዚህ ላይ ተጠናቀዋል። ሳስተናገዳችሁ የቆየሁት ኤደን ገረሙ ነኝ። እንደነገርናችሁ አስተያየት ወይም ደግሞ ጥያቄ ቢኖራችሁ በቪያ አምሃሪክ የፌስቡክ ገጽ ላይ ታደርሱን ዘንድ ለጋቢና ቪ እያላችሁ ትጽፉልን ዘንድ እንጋብዛለን። እንዲሁም ደግሞ ስልክ ቁጥሮቻችሁን ላኩልን። በዚህ ጉዳይ ላይ እከሌን ብታናገሩ የምትሉት ጥቆማ ወይም ደግሞ በዚህ ጉዳይ ላይ ውይይት ቢደረግ የምትሉባቸውን ወጣት ተኮር ርዕሶችንም እንድታደርሱን በአክብሮት እንጋብዛለን። የደንገረሙ መሰናዶውን በመምራት ብርሃን ኃይሉ ስርጭቱን በማቀናበር ጽዮን ግርማ በዋና አዘጋጅነት አበባየሁ ገበያው የዌብና ማህበራዊ ድረገጽ ፕሮዲሰራችን ናት። ሲሲ አሸናፊና ግርማ ደገፋ ደግሞ የምስልና ድምፅ ቅንብሩን በመከወን አብረውን ነበሩ። ከሌሎች የአሜሪካ ድምፅ ባለሙያዎች ጋር በመሆን እዚህ ላይ እንሰናበታለን። ጤና ይስጥልኝ።